Tout vous va.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መጋቢት 13 2013 ዓ.ም ተመረጥ ዝግጅታችን ጀመረ።
በሰብአዊ መብት ተትረገድ የሚቀርቡትን ስሞታዎች በነጻ አካላት የማጣራት አቅጣጫ መጀመሩን፣ ለዚህ መንግስት ዝግጁ መሆኑን፣ ኢንተርናሽናል ሚዲያ ጭምር በቦታው እንዲገኙ መደረጉን፣ እንደገና በሱዳንና በኢትዮጵያ መሀል ያለው ግንኙነት ወቅታዊ ሁኔታ፣ የህዳሴ ግድብን በተመለከተ ሰፊ ማብራሪያ ተሰጥቷቸዋል።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲን የሰማችኋቸው። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ወደ አዲስ አበባ የላኳቸው ሴናተር ክሪስቶፈር ኮይንስ ከጠቅላይ ሚኒስትር አብይ አህመድና ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ስላደረጉት ውይይት የሰጡንን መረጃ በአብይ ርዕስ ታደምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክብራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በትግራይ ክልል ሁኔታ ላይ እንዲነጋገሩ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ወደ አዲስ አበባ የላኳቸው ሴኔተር ክሪስቶፈር ኮንስ ከጠቅላይ ሚኒስትር አብይ አህመድና ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር መገናኘታቸው ታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለአሜሪካ ድምጽ እንዳሉት በትግራይ ክልል ያለው ሁኔታ፣ የኢትዮ ሱዳን ድንበርና የህዳሴው ግድብ ድርድር ጉዳዮች በውይይቱ ከተነሱት መካከል ናቸው። የኢትዮጵያ የሰብአዊ መብት ኮሚሽነር ዶክተር ዳንኤል በቀለም ከሴኔተር ኩንስ ጋር በትግራይ ክልል ባለው የሰብአዊ መብት ሁኔታ ላይ መወያየታቸውን በተመሳሳይ ለአሜሪካ ድምጽ አስረድተዋል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። እያየለ የመጣውን የኮሮና ቫይረስ መዛመት ለመዋጋት በተያያዘው ትንቅንቅ የክትባት መድኃኒቶች አቅርቦት እጥረት የደቀነውን ፈተና ጨምሮ ሶስተኛውን ዙር የወረሽኙን ማዕበል የማስቆም እድል አመለጠው በተባለለት የአውሮፓ ህብረት ውዝግብና ምስቅልቅል ቀጥሏል። ራሱም በፍጥነት የሚለውጠው የቫይረሱ ዝርያ ብርቱ ፈተና ደቅኖባት የነበረችውና እየተሻሻሉ በመጡ ሁኔታዎች በአገር ውስጥ ጥላ የነበረቻቸውን የተለያዩ ገደቦች እያነሳች የምትገኘው እንግሊዝ በበኩሏ ከተለያዩ ሀገሮች የሚነሱ በረራዎችን ጨምሮ አንዳንድ ገደቦችን ማድረጓን ቀጥላለች። ገደቡ ከሚመለከታቸው ሀገሮች የሚነሱ ተጓዦችን ወደዚያች ሀገር እንዳይገቡ የሚያደርግ ነው። ኢትዮጵያን ጨምሮ በርካታ ሀገሮችን የሚመለከተውን የዚህን ገደብ የተመለከተ አጭር ዘገባ አሉላ ከበደ ያቀርባል።
ዩዝርዝር ሬድ ሊስት የሚል ስያሜ የተሰጠው ይህ ገደብ ባለፉት 10 ቀናት ውስጥ በዝርዝሩ ከተካተቱ አገሮች የተነሱ ወይም በዚያ ያለፉ ተጓዦችን ዩናይትድ ኪንግደም ከመግባት የሚያግድ ነው። የብሪታንያ ዜግነት ያላቸው ወይም የአይሪሽ ናሽናል የሆኑ ዜጎች ወደ ሀገራቸው መመለስ ባይከለከሉም መንግስት ባጸደቀው ተለይቶ ማቆያ ውስጥ ለመጪዎቹ 10 ቀናት እንዲቆዩ ግን ግዴታ ይጥላል። ከአንጎላ እስከ ዩናይትድ አረብ ኤሚሬት፣ ብራዚልና ቬኔዙዌላ ሶስት አህጉሮችን፣ አፍሪካን፣ መካከለኛው ምስራቅንና ላቲን አሜሪካን የሚያካልለው አዲሱ ብሪታንያ የጣለችው የጉዞ ገደብ ባለፈው አርብ በዝርዝሩ የተካተቱትን ኢትዮጵያን፣ ኦማንን፣ ካታርንና ሶማሊያን ጨምሮ 35 አገሮችን ይመለከታል። ከዚያ 9 ቀናት ቀደም ብሎም የመጀመሪያው ገደብ በተጣለበት ወቅት በዝርዝሩ ተካተው ከነበሩ አገሮች ውስጥ ሁለቱ ሞሪሸስና ፖርቹጋል ካሁን በኋላ ገደቡ የማይመለከታቸው አገሮች ቢሆኑም ገደቡ ከተነሳበት ያለፈው አርብ መጋቢት 10 2013 እንደ አውሮፓውያን የዘመን አቆጣጠር መጋቢት 19/2001 ከሌሊቱ 10 ሰዓት በፊት እንግሊዝ የደረሱ ተጓዦች ግን ለሚከተሉት 10 ቀናት በለይቶ ማቆያ ውስጥ እንዲቆዩ ይደነግጋል። አገሮቹን ከዝርዝሩ ለመውጣት ስላበቃቸውም ሆነ ወደፊት ሌሎች ሊወጡ ስለሚችሉበት ምክንያት መመሪያው አያብራራም። በአንጻሩ በስራቸው ሳቢያ የጉዞ እገዳው የማይመለከታቸውን ግን መመሪያው ይዘረዝራል። ከነኚህም ውስጥ የኤሮስፔስ ምህንድስና ባለሙያዎች፣ የአውሮፕላን አብራሪዎችና የበረራ ባለሙያዎች፣ የቢቢሲ ዜና አገልግሎት ሰራተኞች፣ የዩኬ ባለስልጣናትና የተቋራጭ ሰራተኞችን ጨምሮ በድንበር ጥበቃ የተሰማሩ የጸጥታ ሰራተኞችና የአውቶቡስ አሽከርካሪዎች ይገኙባቸዋል። ዩናይትድ ኪንግደም ቀደም ያለውን የመጋቢት አንዱን የተጓዦች እገዳ በጣለችበት ወቅት የኳታር፣ የኦማንና የኢትዮጵያ አየር መንገዶችንም በረራም ማገዷ ይታወሳል።
አሉላን ለዘገባው አመሰግናለሁ። በሰሜን ተራሮች ብሔራዊ ፓርክ ውስጥ ከትናንት በስቲያ መጋቢት 11 ምሽት ላይ ተነስቶ የነበረው ቃጠሎ በአካባቢው ነዋሪዎችና በፓርኩ ሰራተኞች ርብርብ በቁጥጥር ስር መዋሉን የፓርኩ የህብረተሰብና ቱሪዝም ኃላፊ ለአሜሪካ ድምጽ ገልጸዋል። የቃጠሎው መንስኤ የተጣራ መሆኑን የአማራ ክልል ደንና ዱር እንስሳት ልማትና ጥበቃ ባለስልጣን አስታውቋል። አስቴር ምስጋናው ዝርዝሩን ይዛለች።
የእሳት ቃጠሎ በሳርና በአንዳንድ ዛፎች ላይ የተወሰነ ጉዳት ቢያደርስም ቃጠሎው ሳይሰፋ በቁጥጥር ስር መዋል እንደተቻለ የገለጹት የሰሜን ተራሮች ብሔራዊ ፓርክ የህብረተሰብና ቱሪዝም ኃላፊ አቶ ታደሰ ይግዛው ናቸው። በዱር እንስሳት ላይ ግን ምንም አይነት ጉዳት አላደረሰም ብለዋል።
ዳናሞራ ወረዳ አማራ ሸማ የሚባል አካባቢ እሳት ተከሰተ። ያንቀኑኑ ሁለቱንም ቦታዎች ቁጥጥር ስር ነው የዋሉ። የአካባቢው ህብረተሰብ፣ የቀበሌ አመራሩ፣ የወረዳ አመራሩ፣ የፓርክ ሰራተኛ በጋራ ሆኖ ነው እዛው ርብርብ አድርጎ ወዲያውኑ የተቆጣጠረው።
የእሳት ቃጠሎ ምክንያት እስካሁን አለመታወቁንና አጥኚ ቡድን ወደ ቦታው ተልኮ እየተጣራ መሆኑን የገለጹት ደግሞ የአማራ ክልል ደንና ዱር እንስሳት ልማትና ጥበቃ ባለስልጣን አቶ አብርሃም ማርዬ ናቸው።
እሳት በሁለት አይነት ይከሰታል። አንደኛ በተፈጥሮ በሙቀቱ ምክንያት ራሱ ጫካ ውስጥ እጽዋቶች በነፋስ ወይም በእንትን በሚጋጭበት ጊዜ በፍሪክሽን የሚፈጠር ማለት ነው። ቡሽ ፋየር የምንለው በሰዎች የሚፈጠር ማለት ደግሞ ሰዎች የተለያየ ስራ ሲሰሩ ተቀጣጣይ ነገር ይዘው ሊንቀሳቀሱ ይችላሉ። ከነዛ ውስጥ የሆነ ነገር ጥለው ከሄዱና የሚቀጣጠልበት አካባቢው ካለ የሚነሳ ነው። ወይም ሆን ብለው የሚያያይዙት ከሆነ ይሄ ሰው ሰራሽ ነው ብለን በሰው ነው የሚከሰተው። ሪፖርት አላደረጉም። ዛሬ ነው እንግዲህ ያለውን ነገር ሪፖርት ካደረጉ ልናገኝ የምንችለው። እስካሁን ባለን መረጃ ከባድ የሚባል አይደለም።
በተደጋጋሚ የእሳት ቃጠሎ የሚያጋጥመው የሰሜን ተራሮች ብሔራዊ ፓርክ ከሁለት ዓመት በፊት ቃጠሎ ደርሶበት የነበረው አካባቢ መልሶ ማገገሙንም አቶ አብርሃም ገልጸዋል። ቃጠሎውን ለመከላከል ሰልጥነው በተደራጁ ወጣቶች ርብርብ ጉዳቱን መቀነስ እንደተቻለ የተናገሩት አቶ አብርሃም በሰው ኃይል ብቻ ለመከላከል የሚደረገው ጥረት አድካሚ መሆኑን ተናግረዋል። መንግስት የተሻለ ቴክኖሎጂ የሚያመቻችበትን እድል መፍጠር እንደሚገባም አሳስበዋል። ለአሜሪካ ድምጽ ሬዲዮ
የኤርትራ መንግስት የብሔራዊ ጸጥታ ቢሮን ጨምሮ በዓለም ዙሪያ የመብት ጥሰት ፈጽመዋል ባሏቸው ግለሰቦችና ተቋማት ላይ ማዕቀብ እንዲጣል ውሳኔ ማሳለፋቸው ታውቋል። ደቡብ ሱዳናዊው ሜጀር ጀነራል ገብርኤል ሞሰስ ሎኩጆ በሀገሪቱ የከፋ የሰብአዊ መብት ጥሰት በተለይም የዘፈቀደ ግድያ በመፈጸም ሊቢያ ውስጥ የሚንቀሳቀሰው ታርሊና የተባለች ከተማ የተቆጣጠረው ካሚያት ሚሊሺያ የተባለ ታጣቂ ቡድንም በማዕቀቡ ውሳኔ ውስጥ ተካተዋል ተብሏል። በኤርትራ ፕሬዝደንት ጽህፈት ቤት ስር የሚንቀሳቀሰው የብሔራዊ ጸጥታ ኤጀንሲ በሀገሪቱ በሚፈጸሙ ከባድ የሰብአዊ መብት ጥሰቶች ተጠያቂ ነው ያለው የአውሮፓ ህብረት ሰነድ በተለይም አባላቱ በሚያደርሱት ሰዎችን በዘፈቀደ ማሰርና መግደል፣ ደብዛ የማጥፋትና ሰቆቃ የመፈጸም አድራጎቶች ተጠያቂ ነው ብሎታል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮቹ ቻይና፣ ሚያንማርና ሩሲያ ውስጥ ከሚደርሱ የሰብአዊ መብት ጥሰቶች በተያያዘም ተጠያቂ ባደረጓቸው ግለሰቦችና ቡድኖች ላይ ማዕቀቦች እንዲጣሉ ወስነዋል። አህጉራዊው ህብረት በዓለም ዙሪያ የሚፈጸሙ የሰብአዊ መብት ጥሰቶችን ኢላማ በማድረግ የሚወስደውን እርምጃ እያሰፋ ሲሆን በቻይና በዊገር ማህበረሰብ ላይ ከሚፈጸሙ የመብት ረገጣዎች በተያያዘ በአራት የሀገሪቱ ባለስልጣናትና በአንድ መንግስታዊ ድርጅት ላይ ማዕቀብ ሊያውጅ መዘጋጀቱ ተገልጿል። የአውሮፓ ህብረት እንደ አውሮፓውያን አቆጣጠር በ1989 ዓመተ ምህረት በቲያንማን አደባባይ በተቃዋሚዎች ላይ ከተፈጸመው ጥቃት በተያያዘ ቻይና ላይ ከጣለባት የጦር መሳሪያ ማዕቀብ ወዲህ በሰብአዊ መብት ጥሰት ምክንያት ማዕቀብ ሲጥል ይህ የመጀመሪያ ይሆናል። የቻይና የውጭ ጉዳይ ሚኒስቴር በጂያንግ ግዛታችን ጉዳይ አንዳች መቀጮ ቢጣልብን ጠንካራ ምላሽ እንሰጣለን ሲል አስታውቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት። የኮንጎ ብራዛቪሉ እጩ ፕሬዝዳንታዊ ተፎካካሪ በኮቪድ-19 ህመም ምክንያት ህይወታቸው ማለፉ ተሰምቷል። የኮሌላ ቃል አቀባይ እንደተናገሩት ተቃዋሚ ፕሬዝዳንታዊ እጩ በተወለዱ 61 ዓመታቸው ትናንት እሁድ ህይወታቸው ያለፈው ለህክምና ከብራዛቪል ወደ ፈረንሳይ በመወሰድ ላይ እንዳሉ ነው። ትናንት እሁድ ለተከናወነው ምርጫ የመጨረሻው በነበረው በአርብ ዕለቱ የምረጡኝ ዘመቻ ላይ በጸና በመታመማቸው የተነሳ ሊካፈሉ አልቻሉም ነበር። ሆኖም ቅዳሜ ከሆስፒታል አልጋቸው ላይ ሆነው ለደጋፊዎቻቸው በቪዲዮ ባስተላለፉት መልእክት የኦክስጅን ማገዣ ማስካቸውን በእጃቸው ይዘው ያሳዩ፣ እኔ ከሞት ጋር ግብግብ ይዣለሁ፣ እናንተ ለለውጥ ቆማችሁ ድምጻችሁን ስጡ ሲሉ ሲማጸኑ ተደምጠዋል። እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት ከፕሬዚደንቱ ከዴኒ ሳሶ ኢንጎሶ ጋር ተወዳድረው በሁለተኝነት የጨረሱት ኮሌላ በዚህኛው ምርጫ ለሁለተኛ ጊዜ መቅረባቸው ነበር። በኮቪድ-19 ዜና ስንቆይ አስትራዜኒካ የመድኃኒት ኩባንያ የኮቪድ-19 ክትባቱ በበሽታው በከባድ ሁኔታ መታመም ወይም በጠና ተይዞ ሆስፒታል መግባት ደረጃ መድረስን 100% የመከላከል አቅም ያለው መሆኑን በክትባቱ ላይ የተካሄደ ሙከራ ማሳየቱ ተነገረ። ከዚህ የክትባቱ ደህንነትና ውጤታማነት ግምገማ ላይ የተደረሰው ዩናይትድ ስቴትስ ውስጥ 32,449 ሰዎች በተካፈሉበት ሙከራ የተገኙ ውጤቶችን ተመርኩዞ መሆኑን አስትራዜኒካ ባወጣው መግለጫ አመልክቷል። ክትባቱ ምንም አይነት የጎንዮሽ ጠንቅ የማስከተል ስጋት እንዳልፈጠረ ነው ኩባንያው ያስታወቀው። በቅርቡ በርከት ያሉ የአውሮፓ ሀገሮች ክትባቱን በወሰዱ ሰዎች ላይ የደም መርጋት ታይቷል ያሉ ሪፖርቶችን ተከትሎ ክትባቱ ለሕዝባቸው መሰጠቱ እንዲቆም አድርገው ነበር። የአውሮፓ የመድኃኒቶች ቁጥጥር ቢሮ ኤማ ግን ክትባቱ የጎንዮሽ ጠንቅ ስጋት የማይፈጥርና በአጠቃላይም የደም መርጋትን ተናግሯል። ይህንኑ ተከትሎ የዓለም የጤና ድርጅት ክትባቱ የሚሰጠው ጥቅም ሊያስከትል ከሚችለው የጎንዮሽ የጤና ስጋት እንደሚበልጥ በማስገንዘብ ክትባቱ ጥቅም ላይ እንዲውል ምክረ ሐሳቡን ሰጥቷል። በሌላ በኩል ደቡብ አፍሪካ ክትባቱ በሀገሯ በተቀሰቀሰው አዲሱ አይነት የኮሮና ቫይረስ ዝርያ ላይ ያለው ውጤታማነት ስላሳሰባት ክትባቱን መስጠት አቁማለች። እናም ቢያንስ 1,000,000 የሚሆነውን የአስትራዜኒካ ክትባቷን ለአፍሪካ ህብረት መሸጧ ተገልጿል። ደቡብ አፍሪካ በአሁኑ ወቅት ህዝቧን እየከተበች ያለችው በፋይዘር እና በጆንሰን ኤንድ ጆንሰን በተሰሩ ክትባቶች ነው። የአፍሪካ ህብረት ከደቡብ አፍሪካ ላይ የገዛቸውን ክትባቶች ለ14 የሀገሪቱ ሀገሮች ያከፋፍላል ነው የተባለው። በማደግ ላይ ባሉ ሀገሮች በብዛት ተመራጩ የአስትራዜኒካው ክትባት ሲሆን ክትባቱ እስካሁን ከ50 በሚበልጡ ሀገሮች ጥቅም ላይ እንዲውል ፈቃድ አግኝቷል። ዩናይትድ ስቴትስ ደግሞ እየተሰጡ ያሉት በፋይዘር እና በባዮንቴክ እንዲሁም በጆንሰን ኤንድ ጆንሰን የተሰሩት ክትባቶች ናቸው። በተዛመደ ዜና በዩናይትድ ስቴትስ ከፍተኛ የጎብኚዎች መስህብ በሆነችው ሚያሚ ቢች በምትባለው የባህር ዳርቻ መዝናኛ ባለስልጣናቱ የደነገጉትን ከምሽቱ 2 ሰዓት የሚጀምር የሰዓት እላፊ በ3 ሳምንታት እንዲራዘም ወስነዋል። ባለስልጣናቱ ከዚህ ውሳኔ የደረሱት ቅዳሜ ዕለት ብዛት ያላቸው ሰዎች በቁጥጥር ስር መዋላቸውን ተከትሎ ሲሆን ባለስልጣናቱ እንዳሉት እንደ አውሮፓውያን አቆጣጠር ከመጋቢት 1 ቀን ወዲህ በባህር ዳርቻዋ ከተማ ቁጥራቸው ወደ 1,000 የሚደርሱ ሰዎች በቁጥጥር ስር ውለዋል። ቅዳሜ ምሽት በማያሚ ቢች ከተማ የትምህርት ቤት የጸደይ ወራት እረፍት ላይ ያሉ ወጣቶች የጭፋሮ ምሽት ላይ ከማታው 2 ሰዓት እስከ ንጋት 12 ሰዓት የሚዘልቀውን የሰዓት እላፊ ለማክበር ፈቃደኛ ሳይሆኑ በመቅረታቸው ፖሊሶች ሊበትኗቸው የሚለበልብ ጋዝ እንደረጩባቸው ታውቋል። በዩናይትድ ስቴትስ የጆንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል መሰረት በዓለም ዙሪያ እስካሁን በቫይረሱ መያዛቸው የተረጋገጠው ሰዎች ቁጥር ከ123.2 ሚሊዮን አልፏል። 2.7 ሚሊዮን ሰው በበሽታው ሳቢያ ሕይወቱን አጥቷል። ዩናይትድ ስቴትስ አሁንም ትልቁን የቫይረሱን ተጋላጮች አሃዝ እንደያዘች ስትሆን ቁጥራቸው ከ29 ሚሊዮን እንዳለፈ ነው የተገለጸው። 542 ሺህ ሰው ደግሞ ለህልፈት ተዳርጓል። በሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ መጋቢት 13 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በትግራይ ክልል ሁኔታ ላይ እንዲነጋገሩ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ወደ አዲስ አበባ የላኳቸው ሴናተር ክሪስቶፈር ኩዊንስ ከጠቅላይ ሚኒስትር አብይ አህመድና ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር መገናኘታቸው ታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለአሜሪካ ድምጽ እንዳሉት በትግራይ ክልል ያለው ሁኔታ፣ የኢትዮ ሱዳን ድንበርና የህዳሴው ግድብ ድርድር ጉዳዮች በውይይቱ ከተነሱት መካከል ናቸው። የኢትዮጵያ ሰብአዊ መብት ኮሚሽን ዶክተር ዳንኤል በቀለም ከሴናተር ኩዊንስ ጋር በትግራይ ክልል ባለው የሰብአዊ መብት ሁኔታ ላይ መወያየታቸውን በተመሳሳይ ለአሜሪካ ድምጽ አስረድተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ቅዳሜ ከሰዓት አዲስ አበባ የገቡት ሴናተር ኩዊንስ በዕለቱና ትናንት በማግስቱ ከባለስልጣናትና ከሰብአዊ መብት ድርጅት መሪዎች ጋር ተወያይተዋል። ከኢትዮጵያ መሪዎች ጋር ያደረጉትን ውይይት በተመለከተ ያነጋገርኳቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ተከታዩን አብራርተዋል።
የፕሬዚደንት ባይደን ልዩ መልእክተኛ የሚመሩት ልዑካን ቡድን እዚሁ ሀገራችን መጥቶ ክቡር ጠቅላይ ሚኒስትራችን ከክቡር ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ጋር እንዲሁም ከሌሎች የተለያዩ የህብረተሰብ አካላት ጋር ተነጋግረው ተመልሰዋል። መልእክተኛው የመልእክቱ ትልቁ እንትን በኢትዮጵያ ያለውን ነባራዊ ሁኔታ ለማየትና ያለውን ሁኔታ ከመንግስት አመራር እዚህም ተገኝቶ ከሚመለከታቸው ወገኖች ለመረዳት ነው። በግንኙነቱም ወቅት በኢትዮጵያ በተለይ በሰሜኑ ሀገራችን ክፍል የህግ በላይነትን ለማስከበር ስለተደረጉት እንቅስቃሴዎች፣ ስለመነሻው ሂደቱ እና ውጤቱ፣ አሁን ስለተደረሰበት ደረጃና በተለይ መልሶ በማቋቋም ረገድ እየተደረጉ ስላሉ እንቅስቃሴዎች፣ የሰብአዊ መብት ድጋፍን ለማሳለጥ አካባቢን ስለመከፈቱ
የሰብአዊ ድጋፍን
ለመስጠት አካባቢ መከፈቱን በሰብአዊ መብት ጥሰት ረገድ የሚቀርቡትን ስሞታዎች በነጻ አካላት የማጣራት አቅጣጫ መጀመሩን፣ ለዚህም መንግስት ዝግጁ መሆኑን፣ የኢንተርናሽናል ሚዲያ ጭምር በቦታው እንዲገኙ መደረጉን የመሳሰሉት፣ እንደገና በደቡብ በሱዳንና በኢትዮጵያ መሀል ያለው ግንኙነት ወቅታዊ ሁኔታ፣ የህዳሴ ግድብን በተመለከተ ሰፊ ማብራሪያ ተሰጥቷቸዋል። ኢትዮጵያ ከዩናይት ስቴትስ ጋር ያላትን ታሪካዊ ግንኙነት ይበልጥ ለማጠናከር ስላላት ጠንካራ ፍላጎት እና ይህን ግንኙነት ደግሞ በኢንጌጅመንት ላይ የተመሰረተ በመገናኘትና በመወያየት በመረዳዳት በመደጋገፍ ላይ የተመሰረተ እንዲሆን በኢትዮጵያ በኩል ስላለው ፍላጎትም እንደዚሁ ተገልጾላቸዋል። በአጠቃላይ ሴኔተሩም ባዩት ሁኔታ ጥሩ ምቾት እንደተሰማቸውና ይህ የተረዱትን ነገር እንዳለ ተመልሰው ለአመራራቸው እንደሚያስረዱ ቃል ገብተው ነው የተመለሱት።
እንግዲህ የአሜሪካ ፕሬዚዳንት ጆ ባይደን ሴናተር ኩዊንስን የላኩት በተለይ በትግራይ ክልል ያለው ሁኔታ እጅግ እንደሚያሳስባቸው በመግለጽ እንደሆነ ሲዘገብ ቆይቷል። ከዚህ አንጻር የተደረገው ውይይት እንግዲህ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር ተነጋግተው መወያየታቸውን ገልጸውልኛል አምባሳደር። በተለይ ከምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር በተደረገው ውይይት ላይ እርስዎም ነበሩና የውይይቱ መንፈስ ምን ይመስል ነበር? በዛ ርዕስ ላይ
ሴኔተሩ እዚህ ያለውን ሁኔታ በሚገባ ለመረዳት ነበር የመጡት። ይሄ ለዚህ ያላቸውን ጠንካራ ስሜት ያሳያል። ሁለተኛ ኢትዮጵያ የአሜሪካ የቆየች ወዳጅ፣ የአካባቢው ደግሞ የተሻለች ጠንካራ ሀገር መሆኗን አሜሪካኖች በሚገባ እንደሚረዱ እና እዚህ አካባቢ ለአካባቢ ሰላምም ለአካባቢ መረጋጋትም ለአካባቢው ልማት የኢትዮጵያ ሚና ቁልፍ መሆኑ ስለሚረዱ ከኢትዮጵያ ጋር ያለውን ግንኙነት ስለሚንከባከቡት እንደመጡ ነው የተገለጸው። በእኛም በኩል በክቡር ምክትል ጠቅላይ ሚኒስትርና ጉዳይ ሚኒስትሩ የዚህ የህግ የማስከበሩ ጉዳይ በትግራይ ምንድን ነው መነሻው የሚለውን ነገር እንደገና ሂደቱ ምን እንደሚመስል ውጤቱ እንዴት እንደሆነ አሁን መልሶ የማቋቋሙ ስራ እንዴት እንደሆነ በዝርዝር ነበር የገለጹላቸው። በተለይ ደግሞ አንዳንድ ጉዳዮችን አጽንኦትን ሰጥተው ነው የነገሯቸው። ለምሳሌ የኢትዮጵያ ውስጥ ጉዳይ በተመለከተ በተለይ ይሄ የኢትዮጵያን የአንድ ክልል ሚሊሻ ነጥሎ እንደ ባዕድ የማቅረቡ ነገር ስህተት መሆኑን
የአማራ ክልል ሚሊሻ ከትግራይ ክልል ይውጣ የሚለውን ማለት ነው።
ትክክል። ይሄ በየትኛውም ሀገር ከሉዓላዊነት ህጎች ጋር የሚጻረር መሆኑን በደንብ ነው ያስረዷቸው። ሁኔታውን በደንብ እንዲገባቸው ማለት ነው። ይሄ የኢትዮጵያ ውስጥ ጉዳይ ነው። ይሄ ሚሊሻ የውጭ ዜጋ አይደለም። ይሄ በየትኛውም ሀገር በመንግስታዊ መዋቅር ስር በፌዴራል መንግስቱ መዋቅር ስር የሚኖር ሚሊሻ ነው። ስለዚህ መንግስት ፌዴራል መንግስቱ የትኛውን ከሰሜንም ከደቡብም ከምዕራብም ከምስራቅም ከመሀል ሀገርም የትኛውንም ሚሊሻ አንስቶ የትም አካባቢ መጠቀም እንደሚችል ይሄ ደግሞ በአሜሪካም ሀገር ነባራዊ ሁኔታ ትክክለኛ እንደሆነ እና የትም ሀገር የዚህ የሉዓላዊነት ጉዳይ በዚህ ደረጃ እንደሚታይ በደንብ ነው አስረዷቸው። ሴኔተሩም ይህንን ጉዳይ በጥሞና ነበር ያዳመጡት እና ጉዳዩን ከሞላ ጎደር የተረዱት አድርገን ነው የምንወስደው።
የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን እና አስተዳደራቸው በኢትዮጵያ ትግራይ ክልል ያለው ሁኔታ እንደሚያሳስባቸው የገለጹት በተደጋጋሚ ነው። በተለይ ከዚህ አንጻር የሚያነሱት በክልሉ ተፈጽመዋል የሚባለውን የሰብአዊ መብት ጥሰት ነው። ፕሬዚዳንት ባይደን ሴናተር ኩንስን ወደ አዲስ አበባ ላኩበት አንዱ ምክንያትም ይሄው የሰብአዊ መብት ጉዳይ መሆኑን ከዋይት ሀውስ የወጣው መግለጫ ያሳያል። ትናንት ማምሻውን ታዲያ ልዩ መልእክተኛው ሴናተር ክሪስቶፈር ኩንስ ከኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር ዳንኤል በቀለ ጋር ተገናኝተው ተወያይተዋል። ዶክተር ዳንኤል በቀለ ለአሜሪካ ድምጽ እንዳብራሩት ከሴናተር ኩንስና ከሉካም ቡድናቸው ጋር ሰፊ ውይይት ተካሂዷል።
ያው የመጡበት ምክንያት ይታወቃል። ያው በትግራይ ክልል ከተከሰተው ሁኔታ ጋር በተያያዘ ከአሜሪካው መንግስት እና ከአሜሪካው መንግስት ፕሬዚዳንት ለኢትዮጵያ መንግስት ይዘው የመጡት መልእክት እንዳለ እረዳለሁኝ። ያንን ከሚመለከታቸው የኢትዮጵያ መንግስት ባለስልጣናት ጋራ ተገናኝ እንደተወያዩበትና ጥሩ ውይይት እንዳደረጉ ገልጸውልኛል። ከዛ በተረፈ በዚህ ጋር የነበረን ውይይት ከሰብአዊ መብት ጉዳዮች ጋር የተያያዘ ነው እና በተለይም ደግሞ እስካሁን ድረስ የሰብአዊ መብቶች ኮሚሽን በሚያደርገው ክትትል የተረዳውን ነገር እና ከዚህ በመቀጠልም የሚያካሂደው ምርመራ ምን አይነት መልክ ሊኖረው እንደሚችል የሀሳብ ልውውጥ አድርገናል።
እንግዲህ በአሜሪካ መንግስት በፕሬዝዳንት ባይደን አስተዳደር በኩል በትግራይ ክልል ያለው ሁኔታ የሰብአዊ መብት ሁኔታ እንደሚያሳስባቸው ሲገልጹ ቆይተዋል። ማጣራትን በተመለከተም የተለያዩ ጉዳዮችን ሲያነሱ ቆይተዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን ጨምሮ ሌሎችም የአስተዳደሩ ባለስልጣናት ከዚህ አንጻር ተፈጸሙ የሚባሉ የሰብአዊ መብት ጥሰቶችን ማጣራትን በተመለከተ ምን አይነት ውይይት ነው የተካሄደው ከሴናተሩ ጋር? ዶክተር ዳንኤል
እስከንደር እንዳልከው ይሄ ያው እስካሁን ብዙ የመወያያ አርዕስት ከነበሩት ጉዳዮች ውስጥ አንዱ ምን አይነት የሰብአዊ መብቶች ጉዳይ ምርመራ ሊካሄድ ይገባል የሚል ነው። አሁን በአብዛኛው የዓለም አቀፍ ማህበረሰብ በኩል ከኢትዮጵያ መንግስትም በኩል በተሰጠው ምላሽ የተደረሰበት መግባባት የኢትዮጵያ ሰብአዊ መብቶች ኮሚሽን እና በተባበሩት መንግስታት የሰብአዊ መብቶች ድርጅት ጽህፈት ቤት አማካኝነት በእንግሊዝኛ ቋንቋ ኦፊስ ኦፍ ዘ ሀይ ኮሚሽነር ፎር ሂውማን ራይትስ የሚባለው ማለት ነው፣ በእነዚህ ሁለት ተቋሞች አማካኝነት የጋራ የሰብአዊ መብቶች ምርመራ ስራ የማካሄድ አስፈላጊነት ላይ አጠቃላይ ስምምነት እየተደረሰ ይመስለኛል። በዚሁ መሰረት በአጠቃላይ በክልሉ የደረሰው የሰብአዊ መብት ጥሰት ምን እንደሚመስል የተሟላ የምርመራ ስራ አካሂደን ከነመሳብ ለማሳወቅ ዝግጅት በማድረግ ላይ እንገኛለን።
ይሄ ጉዳይ ተነስቶ ነበር ከሴናተር ኩንስ ጋር የውይይቱ አንዱ ርዕስ ነበር። ምርመራን የተመለከተ ማን ያጣራ፣ እንዴት እየተጣራ ነው የሚሉ ጉዳዮችን ማለት ነው። ይሄ ርዕስ ራሱ
እርግጥ ነው ከተወያየንባቸው በርካታ ጉዳዮች ውስጥ አንዱ ይኸው ነበረ።
ምን አይነት መግባባት ላይ የተደረሰበት ነበር? ይሄ በተለይ ማጣራትን በተመለከተ በሴናተር ኩንስ እና በእርስዎ መካከል የተደረገው ውይይት
አሁን በገለጽኩት መልኩ ነው። ያው የአሜሪካ መንግስት በተደጋጋሚ ሲያቀርብ የነበረው ጥያቄ ይህ ጉዳይ ነጻና ዓለም አቀፋዊ የሆነ የምርመራ ሂደት ያስፈልገዋል የሚል የነበረ መሆኑ ይታወቃል። አሁንም እየተዘጋጀ ያለው የምርመራ ሂደት ዓለም አቀፋዊ አልከም አለው። ምክንያቱም የኦኤችሲአር ጽፈት ቤት የዓለም አቀፉ የተባበሩት መንግስታት የሰብአዊ መብቶች ጉዳይ ጽፈት ቤት በመርመራ ሂደት ውስጥ ተካፋይ ስለሚሆን ዓለም አቀፋዊ ጠባይ ይኖረዋል። በሌላ በኩል ደግሞ ብሔራዊ ጠባይ ይኖረዋል። ምክንያቱም የኢትዮጵያ ብሔራዊ ሰብአዊ መብቶች ተቋም ተሳታፊ ስለሚሆን ማለት ነው። እነዚህ ሁለቱም ተቋሞች የሚፈለገውን አይነት ነጻ ገለልተኛ የሰብአዊ መብት ምርመራ ለመምራት ብቃት ያላቸው ተቋሞች መሆናቸው ላይ ግንዛቤና መግባባት አለ። ስለዚህ በዚሁ መንፈስ ነበረ የተወያየ ነው።
ሴናተሩ በአካል ወደ ትግራይ ክልል ሄደው አንዳንድ ሁኔታዎችን ለመመልከት ከእናንተ ጋር ያመቻቹት ነገር ነበር? ትናንት በነበራችሁ ውይይት ላይ ምልክቶች ነበሩ?
አይ ሴናተሩ የነበራቸው ቆይታ በጣም አጭር ጊዜ ነው እና በትላንትና ማምሻውን ተመልሰው ወደ ሀገራቸው ሄደዋል። ስለዚህ እዚሁ አዲስ አበባ ከተማ ውስጥ ጉዳዩ ከሚመለከታቸው አንዳንድ ኃላፊዎች ጋር ከመነጋገር ውጪ ከአዲስ አበባ ውጭ ለመጓዝ በቂ ጊዜ አልነበራቸውም።
የጠቅላይ ሚኒስትሩን ጽፈት ቤት ጨምሮ ከኢትዮጵያ መንግስት የተለያዩ አካላት የሴናተሩን ጉብኝት አስመልክቶ እስካሁን የወጣ ይፋ መግለጫ የለም። አዲስ አበባ የሚገኘው የአሜሪካ ኤምባሲም እንደዚሁ በጉብኝቱ ላይ እስካሁን ይፋ መግለጫ አላወጣም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። በሌላ በኩል ከሴናተር ኮይንስ ቢሮ ተጨማሪ መረጃ ለማግኘት ጥረት እያደረግን ነው። እንዳገኘን ይዘን እንመለሳለን። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በአቶ ዳውድ የሚመራው የኦሮሞ ነጻነት ግንባር ቃል አቀባይ አቶ በቴ ኦርጌሳ በቡራዩ ከተማ ሶስተኛ ፖሊስ ጣቢያ መጋቢት 11 2013 ዓ.ም ተይዘው በቡራዩ ከተማ ሶስተኛ ፖሊስ ጣቢያ መታሰራቸውን አቶ ዳውድ ኢብሳ ገልጸዋል። በሌላ በኩል የቡራዩ ከተማ ፖሊስ መምሪያ አቶ በቴ በከተማው አልታሰሩም ብሏል። ፀሐይ ዳምጠው ተጨማሪ አላት።
መጋቢት 11 2013 ዓ.ም ቅዳሜ የታሰሩ ባልደረቦቻቸውን ለመጠየቅ ወደ ቡራዩ ከተማ ሶስተኛ ፖሊስ ጣቢያ ያቀኑት በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ በቴ ኡርጌሳ እርሳቸውም ታሰሩ ሲል ነው ፓርቲው ያስታወቀው። የፓርቲው ሊቀመንበር አቶ ዳውድ ኢብሳ ለአሜሪካ ድምጽ እንደገለጹት አቶ በቴ ሁሌም እንደሚያደርጉት የታሰሩ የፓርቲው አመራሮችና ሰራተኞችን ለመጠየቅ ነው ወደ ቡራዩ ፖሊስ ጣቢያ በድርጅቱ ተሽከርካሪ የሄዱት።
አቶ በቴ ኡርጌሳ የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ ነው። መጋቢት በፈረንጅ አቆጣጠር ማለት ነው ቡራዩ ታስረው የሚገኙ የኦሮሞ ነጻነት ግንባር ስታፍ አባላት፣ የአመራር አባላት እዚያ ያሉት የጤና ችግር ስላላቸው፣ የምግብም ችግር ስላላቸው ይሄንን አጣርቶ ከዛ በኋላ ምን እንደምናደርግ ሪፖርት ለማድረግ ነው የሄደው። እነሱን ለመጠየቅ ነው የሄደው። ግን እዛው ለመጠየቅ ሄዶ ከግንኙነት ውጭ የሆነ በኋላ ወደ ማታ ገደማ እዛው ታስሮ እንዳለ መረጃ ደርሰን ከዛ በኋላ በነጋታው ሰው ላክ ቀያሪ ልብሶችና እንትኖችን እንዲይዞለት እንዲሄድ የሄደውንም ልጅ አስፈራርተው ሊያስሩ ስሉ እንደማይሆን ሆኖ እሱ ሳይታሰር ተመለሰ። ግን በጣም አስፈራሩት።
ከዚህ ቀደምም እስረኞቹን ተመላልሶ ይጠይቃሉ ያሉት አቶ ዳውድ አሁን ቡራዩ ከነ ድርጅቱ መኪናና ሹፌራቸው ለምን እንደታሰሩ አላወቅንም ስሉ ገልጿል።
ከሱ ጋር እሱን ይዞት የሄደ ሾፌር ወንዶሰን አብዱቃድር አብሮ ታስሯል። መኪናችን እዛ አብራ ታስራለች። አቶ በቴ ተመላልሶ ይጠይቃል። ሁሉም እስር ቤቶች ላይ የዞረ የህዝብ ግንኙነታችን ኃላፊ ስለሆነ በዚህ ተመድቦ ስላለ በየቦታ ሄዶ ይጠይቃል። እነዚህን ሁለት ሶስት ጊዜ ሄዶ ጠይቋቸዋል። ከዚህ በፊት
የአቶ በቴ ኡርጌሳን እስር በተመለከተ የኦሮሞ ነጻነት ግንባር ኦኔግ ለምርጫ ቦርድ ማሳወቁን አቶ ዳውድ ተናግረው የከተማውን ፖሊስ ጠይቀው ተገቢውን መልስ እንዳላገኙ ጠቅሷል።
የምርጫ ቦርድ እሱን መታሰር ከሰሙ በኋላ ወይዘሪት ብርቱካን መልእክት ልካልኝ የት እንደታሰረ እንዴት አይነት ሁኔታ ውስጥ እንዳለ ይህንን ጠይቃኝ የት እንደታሰረ ነግሬያታለሁ እንከታተላለን ብላለች። በዚህ አጋጣሚ እናመሰግናታለን። እኛም ዛሬ ኦፊሻል የሆነ ደብዳቤ ለነሱ ልከናል። እሱ እንዴት እንደታሰረና እስረኞችን ለመጠየቅ እንደሄደ ፖሊስ ጣቢያ መጠየቅ ሊጠይቅ የሄደውንም ልጅ አስፈራርቶ ስለመለሱ አሁን እንግዲህ እንዴት አድርገን ነው የምንጠይቀው? እሱንም ለማሰር አስፈራሩት። ፖሊሶችን መጠየቅ በጣም አስቸጋሪ ነው የሆነው። ብዙ ጊዜ ነው እንትን የሆነው። አንዱ ሲጠይቅ እኛ ታዘን ነው ይላል፣ ሌላውም ጠየቀኛ ታዘን ነው ይላል። ይሄ ትእዛዝ ከየት እንደሚመነጭ አናውቅም። እነሱ በእርግጥ ትእዛዝ ተቀብሎ ነው የሚሰሩት። በጣም አስቸጋሪ ነው የእነሱ ጉዳይ።
የቡራዩ ከተማ ፖሊስ መምሪያ በበኩሉ አቶ በቴ በከተማው መታሰራቸውን እንደማያውቅ ገልጿል። ኮማንደር ሲሳይ የከተማው ፖሊስ መምሪያ ምክትል ኃላፊ ናቸው። አቶ በቴ ኡርጌሳ በቡራዩ ከተማ ሶስተኛ ፖሊስ ጣቢያ መታሰራቸውን በተመለከተ ለቀረበላቸው ጥያቄ ተከታዩ መልስ ሰጥተዋል።
አይ እዚህ የለም፣ መምሪያ ላይ ነው ያለሁት። ግን እንደዚህ የሚባል ግለሰብ እዚህ የለም፣ እኔ አላውቅም። እንዲህ የሚባል ሰው የለም፣ በፍጹም እዚህ የለም።
ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይ ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የሶማሊያ መንግስት ያዘገየውን ፕሬዚዳንታዊና ምክር ቤታዊ ምርጫ ማካሄዱ እንደማይቀር ቃል ገብቷል። ይህንን ያለው ዩናይትድ ስቴትስ በሶማሊያ ምርጫ እንዲካሄድ ለሀገሪቱ አመራር ጥሪ ካደረገች በኋላ መሆኑም ታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሶማሊያ መሪዎች ጠባብ የፖለቲካ አላማዎች ያሉትን ወደ ጎን ትተው ለሀገራቸው ሕዝብ ያላቸውን ኃላፊነት እንዲወጡ ባለፈው አርብ ጥሪ አቅርበው ነበር። የአሜሪካ ድምጽ ዘጋቢ መሐመድ ካይ ከሞቃዲሾ የላከው ዘገባ ዝርዝሩን ይዟል። አዳነች ፍሳህዬ ታቀርበዋለች።
የሶማሊያ መሪዎች ልዩነታቸውን ወደ ጎን ትተው የዲሞክራሲ ሂደት እንዲያራምዱ ዩናይትድ ስቴትስ ጥሪ ካደረገች በኋላ የሶማሊያ የማስታወቂያ ሚኒስትር ኦስማን ዱቤ ስለ ምርጫ ጉዳይ ተናግረዋል።
ከልካኩን ንፍሰዶ ደውለድ ዋይ ዲያሩ ታሀይ ኢን ስለ ኡጉ ደክሳ በዳን
የሶማሊያ ፌዴራል መንግስት ሁለቱ የምክር ቤቱ ክፍሎች እንደ አውሮፓ አቆጣጠር ባለፈው መስከረም 17 2020 ዓ.ም ባጸደቁት ስምምነት መሰረት ምርጫውን በተቻለ ፍጥነት ለማካሄድ ዝግጁ ነው ያሉት የማስታወቂያው ሚኒስትር። ፋርማጆ በሚል ቅጽል ስም የሚታወቁት የሶማሊያው ፕሬዚደንት መሐመድ አብዱላሂ የስራ ጊዜ ባለፈው የካቲት ወር ያበቃ ሲሆን በፌዴራል መንግስትና በክልላዊ መሪዎች መካከል ስለ ምርጫ ጉዳይ ለመነጋገር የሁለት ቀናት ስብሰባ ጠርተዋል። የብሔራዊ መድህን ካውንስል የተባለው ተቃዋሚ ፓርቲ ግን ፕሬዚዳንቱ እንዲህ አይነቱን ስብሰባ ለመጥራት የሚያስችላቸው ህገ መንግስታዊ ውክልና የላቸውም በማለት ፖለቲካዊ ባለድርሻ የሆኑት ሁሉ የተወከሉበት ስብሰባ እንዲደረግ ጥሪ አቅርቧል። ዋና የብሔራዊ መድህን ካውንስል አባል የሆኑት የከፊል ራስ ገዙ ፑንትላንድ ክፍለ ግዛት መሪ ሰይድ አብዱላሂ ደኒ የሶማሊያ ህዝብ መሰናክሎችን ለማስወገድ ሲል እንዲተባበር ጥሪ አድርገዋል።
لكن waxaan rabaa dadka Soomaaliyeed meel kasta ay joogaan
ሀገሪቱ መስቀለኛ መንገድ ላይ በመሆኗ ካለፉት 10 ዓመታት ወዲህ የታዩትን መሻሻሎች ለመጠበቅ ሲል ህዝቡ እንዲተባበር ነው ደኒ ጥሪ ያቀረቡት። የብሔራዊ መድህን ካውንስል አላማ በሀገሪቱ ላለው የፖለቲካ ሁኔታ ምላሽ መስጠት ነው ሲሉም አክለዋል። የተባበሩት መንግስታት ድርጅት ትላንት እሁድ ባወጣው መግለጫ የሶማሊያ መሪዎች እድሉን ተጠቅመው ወደ ምርጫ የሚያመራ ሰላማዊ የፖለቲካ ስምምነት እንዲያደርጉ ተማጽኗል። መግለጫውን ያወጣው ሶማሊያ ያለው የተባበሩት መንግስታት ድርጅት ጽህፈት ቤት ሲሆን የሶማሊያ መሪዎች ለሀገሪቱና ለህዝቡ ጥቅም ሲሉ የጋራ መሰረት እንዲፈጥሩ ይመክራል።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ዛሬ ዓለም አቀፍ የውሃ ቀን ነው። በዋዜማው የዓለም የአየር ትንበያ ተቋም የአየር ንብረት ለውጥ ከውሃ ጋር የተያያዙ አደጋዎችን እያባባሰ በዓለም ዙሪያ የሚኖሩ በቢሊዮኖች የሚቆጠሩ ሰዎች ህይወት ላይም ስጋት እየጣለ እንደሆነ አስታውቋል። ሊሳ ሽላይን ከጄኔቫ የላከችውን ዘገባ ሀብታሙ ስዩም ያስደምጠናል።
ከአየር ንብረት ጋር የተያያዙ አደጋዎች እየጨመረ የመጣ የጎርፍ መጥለቅለቅና ዘለግ ላለ ጊዜ የሚቆይ ድርቅን ያጠቃልላሉ። የአየር ንብረት ለውጥ የዝናብ መዛባትን በማስከተል የውሃ አቅርቦት ላይ ጫና እየፈጠረ ይገኛል። የዓለም አየር ትንበያ ተቋም እንደሚለው እየጨመረ የሚገኘው የጎርፍ መጥለቅለቅ የውሃ ማደያዎችንና የንጽህና መስጫ አውታሮችን በማውደም የውሃ ምንጮችን እንዳይበክል ተሰግተዋል። በዚህ ምክንያት በቢሊዮኖች የሚቆጠሩ ሰዎች ውስን የውሃና የንጽህና አገልግሎቶችን እንዲያገኙ አሊያም ደግሞ ጭራሹን እንዳያገኙ አድርጓቸዋል ይላሉ የተቋሙ ቃል አቀባይ ክሌር ነሊዝ።
39% of the global population doesn't have access to safe drinking.
ከዓለም ህዝብ 39% የሚሆነው ንጹህ ውሃ ያገኝም። በማህበራዊና ምጣኔ ሀብታዊ ለውጦች፣ በህዝብ ቁጥር መጨመር እንዲሁም ተንቀሳቃሽ የበረዶ ንግግሮች ወደ ውሃ ምንጭነት በመቀየራቸው ምክንያት ይሄ ችግር ይባባሳል ብለን እንጠብቃለን።
የዓለም አየር ትንበያ ተቋም ተንቀሳቃሽ ግግር በረዶን የዓለም የውሃ ማማ ሲል ይጠራዋል። የበረዶ ሽፋንና ግግር የበረዶ መቅለጥ ወደ ተጨማሪ አደጋ የሚያመራ ነው። ይህም በመላሹ በመቶ ሚሊዮኖች የሚቆጠሩ ሰዎች የረጅም ጊዜ የውሃ ክምችታቸው ላይ ስጋት ጥሎባቸዋል። ነሊዝ እንደሚሉት ለዚህ ሁነኛ ማሳያ የሚሆነው በታጂኪስታን የተፈጠረው ክስተት ነው። ታጂኪስታን በሃያኛው ክፍለ ዘመን 14,500 የሚሆኑ የግግር በረዶ ክምችቶች የነበሯት ሀገር ናት።
Today, more than 1,000 of these have completely melted.
ዛሬ ከ1000 በላይ የሚሆኑት ቀልጠዋል። የነበረው አጠቃላይ ግስፈት በ1/3 ቀንሷል። ይሄ በቅርብ ጊዜ ውስጥ እኛ የግግር በረዶ መናወጥ ብለን የምንጠራውን የበዛ የበረዶ አውሎ ወይም መንሸራተት የጭቃና ውሃ መጥለቅለቅን ችግርን ፈጥሯል።
ተንቀሳቃሽ ግግር በረዶ ቁልፍ የውሃ ምንጭ ነው። በመጪ ዘመናት ውስጥ የግግር በረዶ መቅለጥ ብዙ ሚሊዮኖችን ለውሃ እጥረት ጭንቀት እንደሚጥል ነሊዝ አስጠንቅቀዋል። እሳቸው እንደሚሉት ተመሳሳይ ክስተቶች በዓለም ላይ እየተደጋገሙ ናቸው። ተቋሙ ከዓለም ሀገራት መካከል ከግማሽ በላይ የሚሆኑት ጥራቱን የጠበቀ የውሃ አጠቃቀም ስርዓት የላቸውም ብሏል። የዓለም አየር ትንበያ ተቋም በዓለም ላይ እየተመናመኑ የመጡ የውሃ ምንጮችን ለመጠበቅና የአየር ንብረት ለውጥን ለመቀነስ የተቀናጀ እርምጃ እንዲወሰድ ጥሪ እያቀረበ ነው።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ገጻችን ላይ ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ዋትስአፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። ሐኪሞን ይጠይቁ። ሐኪሙን ይጠይቁ ለምሽቱ የድህረ ኮቪድ-19 ፈተናዎች አሳሳቢነት፣ ለቫይረሱ ላለመጋለጥ ሊደረግ የሚገባውን ጥንቃቄ ወሳኝነትና ድርብርብ አስፈላጊነት ይመለከታል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ከሃዋርድ ዩኒቨርሲቲ መምህርና የክሊኒካል ፋርማሲ አስተዳደር ሳይንስ ትምህርት ክፍሎች ምክትል ሊቀመንበር ፕሮፌሰር ብስራት ኃይለ መስቀል ጋር የኮቪድ-19 መከላከያ ክትባቶችና ሌሎች ተዛማጅ ርዕሰ ጉዳዮች የጀመረውን ተከታታይ ቃለ ምልልስ የመጨረሻ ክፍል በቀደመው ዝግጅቱ ያነሳውን የመጨረሻ ጥያቄ መለስ ብሎ በማስታወስ ይጀምራል።
ፕሮፌሰር ብስራት፣ የክትባት ተስፋ አልፎ አልፎም ያልተጨበጡ ወሬዎች የሚፈጥሯቸው የተሳሳቱ አስተያየቶችና እጥረት እየታየ ነው፣ በተፈለገው ፍጥነት የክትባት መድኃኒቶች እየቀረቡ አይደሉም በሚል ታላላቆቹን የአውሮፓ ሀገሮች ጨምሮ የክትባቱ አይነትና መጠን እያወዛገበ ባለበት በአሁኑ ወቅት አነስተኛ ገቢ ያላቸው በመልማት ላይ ያሉ ሀገሮች በወቅቱ ህዝባቸውን መከተብ ይችሉ ይሆን የሚለው ጥያቄ አሁንም እያነጋገረ ነውና፣ በሌላ በኩል እርግጥ ነው በቅርቡ መጠኑ አነስተኛም ቢሆን ኢትዮጵያና ሶማሊያን ጨምሮ የተወሰኑ ሀገሮች የክትባት መድኃኒቶችን ተቀብለዋል። በአንጻሩ ደግሞ የበሽታው ስርጭት እየጠነከረ ባለበት ራሱን በመለወጥና አደገኛነቱንም እየጨመረ የመጣውን ይህን የኮሮና ቫይረስ ለመዋጋት የተያዘውን ዘመቻ የክትባቱ በጊዜና በወቅቱ አለመድረስ አደጋ ላይ ሊጥለው አይችልም ወይ? በርግጥስ ሁኔታ እንደሚባለው እንደሚፈራው ያን ያህል ያሳስባል ወይ?
በጣም ያሳስባል። እንግዲህ አሁን የሰለጠኑ ሀገሮች የራሳቸውን ህዝብ ብቻ ከትበው ቢያቆሙ ቫይረሱ ከሀገር የሚጠፋው አትሊስት የተወሰነ ፐርሰንቴጅ በዓለም ደረጃ ሲቆም ነው። ቤት ለምሳሌ አራት ቤተሰብ ያለበት ቤት ውስጥ ሶስቱ ተከትበው አንዱ ባይከተብ ሄዶ በሽታ ይዞ ቢመጣ ለነዛ ለሶስቱ ማስተላለፍ ስለማይችል እዛው ላይ ይቆማል፣ መተላለፍ አይቀርም። በቂ ሰው ካልተከተበ ግን በዓለም ቅርብ ነች፣ አውሮፕላኑ ብሎ በትራንስ በተለያየ መንገድ የሚሰራ አይደለም። አሁን የተያዘው አካሄድ በእርግጥ የራሳቸውን ዜጋ ነው መጀመሪያ ሁሉም ሀገሮች ለማዳን የሚሞክሩት። ከዛ በኋላ ነው ሁለተኛው ጊዜ የተሰማሁት። ደብሊውኤችኦም ሌሎችም ሀገሮች አሁን በአውሮፓ ሚቲንግ በነበረበት ጊዜ አፍሪካ የሚደርስበት መንገድ ሁሉም ኮንትሪቢዩት አድርገዋል። አሜሪካም ቲንክ 2 ቢሊዮን ብር በላይ ዶኔት አድርጋለች ይህን ቫክሲን በሚመለከት።
መልካም።
ፕሮፌሰር ብስራት የመጨረሻው ጥያቄ ለየት ያለ ነው። ለማወቅ በሚደረግ ጉጉት የሚነሳ አይነት በአብዛኛው ለኮቪድ-19 የተጋለጡ ሰዎች አሳሳቢነቱ የከፋ ሁኔታ ማስከተሉ ለመጋለጥ የሚኖረውን እድል እንድናሳጥር በተቻለ መጠን ለቫይረሱ እንዳንጋለጥ የሚፈለገውን ያህል ተጋልጠው የሚገኙበትም ጊዜ አለና ሰዎች ከተጋለጡ በኋላ የጠና ሁኔታ የሚከሰትባቸው አሉ። አንዳንዶቹ ጭራሽ ምልክትም ሳያሳዩ ምርመራ ካልተደረገ ለቫይረሱ መጋለጣቸውን ሳያውቁ የሚቀሩበት አለ። እነሱም ናቸው በማሰራጨቱ አደገኛ ናቸው የሚባለው። እነሱ ላይ ያላመጣውን ጉዳት ሌላ ላይ ላለማምጣቱ ዋስትና የለምና ከዚህ አንጻር ለቫይረሱ ተጋልጠው ብዙም ችግር ሳይኖርባቸው ያለፉ ሰዎች ላይ አንዳንድ የተመለከትኳቸው ለውይይት የሚጋብዙ ጥናቶች ላይ ብርሃን ቢፈነጥቁ በሚል ነው። ለቫይረሱ ከተጋለጡ በኋላ የበሽታው ሁኔታ አልፎ ወይንም ደግሞ ታመው ድነው ዋናው የሚያሳስባቸው ነገር ካለቀም በኋላ ድህረ ኮቪድ የሚቆዩ ምልክቶች የበሽታ ሁኔታዎች ይኖራሉ፣ ጥሎ የሚያልፈውም ነገር ሊኖር ይችላል የሚለው እንደ አዲስ ትኩረት እየተሰጠው ነው። ምንም እንኳን ደጋግመን እንደምንለው አስቀድሞ መጠንቀቁም ቢሆን ቀዳሚው ነገር የመጋለጥ እድልም የህይወት እውነታ ነውና እሱ ላይ ምን ይሉናል?
እኔ የሚያስፈራኝ በሽታው አያዘኝ እና አንዱ ቢይዘኝ ኮቪዱ አለ። ኮቪዱ ይገለኛል ወይ ተርፋለሁ አንዱ ውሳኔ ነው። የሚያሳስበው ነገር ድህረ ኮቪድ ብለዋል፣ ማን ነው ከዛ በኋላ ድህረ ኮቪድ በሽታ የሚኖረው ሰው የማይኖረው ሰው አይታወቅም። ኮቪድ ይዞት በጣም የታመመ ሰው ድህረ ኮቪድ ሳይኖረው ሳያውቀው በጣም በትንሹ ማይልድ በሆነ ሲምፕተም በኮቪድ ተይዞ ከዛ በኋላ ግን በጣም ከባድ የሆኑ ሲምፕተሞች የሚያሳዩ ሰዎች አሉ። በሁለት ቦታ ነው የምንከፍላቸው እነዚህ ሰዎች የድህረ ኮቪድ ስሜት ያላቸው። የሚያሳስበው ነገር እሱ ነው። አሁን ለጊዜው መድኃኒት የለም፣ ምን እንደሆነ አይታወቅም፣ ፕሮቶኮል የለም፣ ጋይድላይን የለም። ሁሉም ገና ስለዛ የሚጻፈው ቻፕተር ገና ባዶ ብላንክ ነው። ቻፕተር ዋን ተብሎ ዝም ብሎ ባዶ ነው፣ ለህክምናው መጽሐፍ ማለት ነው። እና ምንድነው ሁለት ቦታ ይከፍሏቸዋል። አንደኞቹ በኤክስሬ በኤምአርአይ በላብ ቴስት በመሰለው ዳሜጅ የሚያሳዩ ወይ ልባቸው ወይ ኩላሊት ወይ ሳምባ ወይ አንድ የሰውነታቸው አካል በዛ በኤክስሬ በምናምን ይታያል፣ ዳሜጅ ነው ወይ ዳያግኖስ በሚደረጉባቸው ነገሮች ይታያል። እነሱ ቀላል ናቸው አንድን ለማድረግ። ለምን አትሊስት ዳሜጁ ይታያል። የልብም ከሆነ የልብ መድኃኒት ሃርት ፌለርም ሆነ ቸስፔንም ሆነ ኦልሬዲ ተመሳሳይ በሽታዎች ስላሉ ከኮቪድ በፊትም እነዛን በምናክምበት ህክምና እናክማቸዋለን። የእነሱ አይደለም የሚያስቸግረው። የሚያስቸግረው ሙሉ አይነት ቴስት አሁን ያለው ትላልቅ የማራይ ላብ ቴስቱን በሙሉ ወስደን ያ ሁሉ ተደርጎ ምንም በሽታ ምንም ነገር ያልተገኘባቸው ግን በበሽታው የሚሰቃዩ ሰዎች አሉ። ምን አይነት በሽታ ነው የሚሰቃዩት? አንዳንዶቹ አሁን ትልቁ ኮምፕሌን የሚያደርጉት ለምሳሌ ማጆሪቲ ኦፍ ዘም ድካምና የማሽተትና የጣዕም መለወጥ ነው። አንዳንዶቹ አሁን ምግብ አቅርበንላቸው ልክ እንደ በቃ ይሄ ቆሻሻ ተሰብስቦ የሚጣልበት ቆሻሻ መጣያ እንደሚሸተው እንደዛ አይነት ሽታ ምግቡ ይሸታል። ወይም በቃ ገና ሽቶ ሲሸታቸው አፍንጫቸውን ይዘው የሚወጡ ሰዎች አሉ። እንዴት ኦልተር እንደሚያደርገው ምን ከምን ደግሞ አንዱ ሰው ከሌላ ሰው ይለያል። አንዱ በመጥፎ የሚሸተው ሌላው በምጥኑ ይሸታል። አብዛኞቹ ጣማቸው ኮምፕሊትሊ የጠፋ ነው። ድካም ስለ ደግሞ ኦኬ ቀን ሙሉ ሰርቼ ዛሬ ደክሞኛል ብዬ እንደማርፍ አይነት ድካም አይደለም። ከአልጋ መነሳት አይችሉ። በቃ 24 ሰዓት ከአልጋ መነሳት በማያችሉበት ተነስተው ሽንት ቤት ለመሄድ በድጋፍ የሚሰዎች አሉ። ከዚህ ውጭ ደግሞ ያው ሳል አለ። ሌሎቹ ደግሞ ትኩሳቱ እንዳለ ነው፣ ሄዴክ እንዳለ ነው። አንዳንዶቹ ደግሞ ጭንቀት ውስጥ ይገባሉ፣ ዲፕሬሽን ውስጥ ይገባሉ፣ አንዛይቲ ይዛቸዋል። ይሄ ከባድ ጭንቀት አንዱ ለምሳሌ አታክ የሚያደርገው ኩላል እና አሁን አንድ በሽተኛ ለምሳሌ ሪፖርት ላይ ኬስ ስተዲ ቀርቦ ከሆስፒታል ድኖ ኔጌቲቭ ሆኖ አሁን ማርች ይመጣ አመቱ ሁለቱም ኩላሊቱ ስቲል ዳያሊሲስ ላይ ነው፣ አንዱም ኩላሊቱ አይሰራም። እነዚህ እኮ የምናወራቸው ከሶስት ወር ከስድስት ወር በላይ ናቸው። እና ሐኪም ጋር ሄዳሉ ደህና ናችሁ ይባላል። እዛኛው ሄዳሉ የነርቭ ሐኪም የምን ሐኪም አንዳንዶቹ የጨጓራ ማን የትኛው እንደሚይዘው ደግሞ አይታወቅም፣ ፕሪዲክትብል አይደለም። እና እንግዲህ የሚሉት ምንድን ነው ያው ኮቪድ ኢንፍላሜሽን ስለሆነ የሰውነት መቆጣት ስለሚያመጣ ያ መቆጣት የተወሰነ ነገር በቃል በቋሚ ደረጃ ዳሜጅ አርጎ ስለሚያልፍ እነዛ ነገሮች ስለማይመለሱ ነው ሰዎቹ የሚታመሙት ይላሉ። እና ሲዲሲ ከአምስት ሰው አንድ ሰው ይላል 20%። አሁን ሪሰንትሊ ላስት ዊክ የወጣው ግን ከሶስት ሰው አንድ ሰው ነው ይላል። ሶስት ሰው አንድ ሰው መሆኑ አይደለም፣ 3 ሚሊዮን ሰው ከታመመ 1 ሚሊዮን ይሄ ድህረ ኮቪድ በሽታ አለው ማለት ነው። ደግሞ በዓለም ስንትና ስንት ሚሊዮን ሰው ስታየው ቀላል ቁጥር አይደለም። ማይነር ይሁን እንጂ እነዚህ ሰዎች ተመልሰው ድሮ ከበሽታው በፊት ነበራቸው ጤንነት ውስጥ አንዳንዱ ቀስ እያለ የተሻሻለ የተሻሻለ ይመለስለታል፣ ግን ምንም ዘሪዝ ነው ጋራንቲ። ሶ እኔ የሚያስፈራኝ እንደው በሽታው አያዘኝና እንደው ቢይዘኝ ኮቪዱ አይደለም፣ ከዛ በኋላ ያለው መልስ የሌለው ጥያቄ የሌለው መከላከል የማይችል እሱ ነው በጣም የሚያሳስበው። እና እኔ እንደው በዚህ አጋጣሚ መናገር ፈልገው ኮቪድን እንደ ቀላል ነገር ባያዩት ሰዎች እነሱ ስላልተያዙ ወይም ያውቁት ሰው ስላልተያዘ ወይም በቀላሉ ድነው ስለተሻላቸው በቃ ይሄ ቀላል ነው እንደ ጉንፋን ነው ብለው እንዳይሉ። አሁን እንደሰማሁት ኢትዮጵያ ውስጥም በተለይ አንዳንድ ኢቨንት አሁን ለጥምቀት በነበረ ጊዜ አንዳንድ ሰዎች ጋዘር በሚያደርጉ ከዛ በኋላ ብዙ ሰዎች እየታመሙ ያው አብዛኞቹ በቤታቸው ሳይታወቅ ስታቲስቲክስ ሳይገቡ እየቆዩ ነው። እና ይሄንን ነገር አንዴ እንደው እግዚአብሔር እንዳመጣው እስከሚጠፋ ድረስ ራሳቸውን ሰዎች እንዲጠብቁ ቫክሲኑ መጥቶ እስከሚከተቡ ይሄ መራራቁ፣ ማስክ ማድረጉ፣ ጥንቃቄ መውሰዱ በጣም ኢምፖርታንት ነው ለማለት ፈልጋለሁ።
ጥሩ ማሳሰቢያ ነው ፕሮፌሰር ብስራት። ዋናውን በሽታ የማይፈሩበት ሁኔታ የተፈጠረ በሚመስልበትም የማይጠብቁትና ምናልባትም ዘለቄታ ያለው ምንነቱም በእርግጥ በውል በዚህ ሰዓት ያልተለየ ሁኔታ መፈጠሩን ከወዲሁ መረዳት ለብዙዎችም ጥሩ ትምህርት እንደሚሆን ተስፋ አድርጋለሁ። ኮቪድ ነገር ኮቪድ አብሮን እስካለ ድረስ አዳዲሶቹን ነገሮች ተከትለን አድማጮቻችን ትኩስ መረጃዎችን ለእውቀትም ራሳቸውንና ቤተሰባቸውን ለመጠበቅም የሚረዱ መረጃዎችን በተከታታይ እናቀርባለን። ዛሬውም ላልተቋረጠ ትብብሮ አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ።
እናመሰግናለን። አድማጮች የውይይቱን ሙሉ ክፍል በዌብሳይታችን ላይ ታገኙታላችሁ። ወደ ተከታዩ ዘገባ እንለፍ። አፍሪካ ነክ ርዕሶች። የኮቪድ-19 ወረርሽኝ ከጀመረ ከአንድ ዓመት ከአራት ወራት በላይ በሆነበት በአሁኑ ወቅት በኢትዮጵያና በአንዳንድ ሌሎች የአፍሪካ ሀገሮች የመዛመቱ ሁኔታ እየጨመረ መሄዱ ታውቋል። እስከ ቅርብ ጊዜ ድረስ ወረርሽኙ በርትቶባቸው ከነበሩት የዓለም ሀገሮች ጋር ሲነጻጸር በአብዛኛው በአፍሪካ ሀገሮች ብዙም ሳይበረታ ቆይቷል። ከቅርብ ጊዜያት ወዲህ ግን ሁኔታው እየተቀየረ መሆኑ ታውቋል። ስለ ጉዳዩ እንዲያብራሩልን ዶክተር ሙሉቀን ዮሐንስን ጋብዘናል። ዶክተር ሙሉቀን በኢትዮጵያ የጤና ጥበቃ ሚኒስቴር የኮቪድ-19 ክትባት መድኃኒት ብሔራዊ አስተባባሪና የጤና ሚኒስትሯ ከፍተኛ አማካሪ ናቸው። አዳነች ፍስሐዬ ናት ያነጋገረቻቸው።
ኮቪድ-19 በዓለም አቀፍ ደረጃ መግባቱ ከታወቀ ከአንድ ዓመት ከአራት ወራት በላይ ማለፉን ዶክተር ሙሉቀን ዮሐንስ ገልጸው በዓለም ዙሪያ ከፍተኛ የሆነ የምጣኔ ሀብት የማህበረሰባዊና የፖለቲካ ቀውስ ማስከተሉን አስገንዝበዋል። የዓለም አቀፉ ወረርሽኝ መዛመት የበረታባቸው ሀገሮች ዩናይትድ ስቴትስ፣ ኢጣሊያ፣ ብሪታንያ፣ ሩሲያ፣ ብራዚል እና ህንድን የመሳሰሉት እንደነበሩ በአፍሪካ ግን አንጻራዊ በሆነ መልኩ የመዛመት ሁኔታ በደህና ደረጃ ሊታይ ይችል እንደነበር ዶክተር ሙልቀን አውስተዋል። በአሁኑ ወቅት ግን አፍሪካ ውስጥ በቫይረሱ የሚያዙ ሰዎች ብዛት እየጨመረ እንደሆነና የሚሞቱት ሰዎች ቁጥርም መበራከቱን ጠቁመዋል። አንዳንድ የአፍሪካ ሀገሮችንም በምሳሌነት ጠቅሰዋል።
እንደምንመለከተው ደግሞ አፍሪካ 150 ሚሊዮን የሚሆኑ ከዚህ ከተካደሙ አፍሪካ ሀገሮች 80% የሚሆኑ ወረርሽኝ የያዘችበት ሁኔታን ያለው። ነገር ግን አሁን ጥሩ ነገር ያለ ነገር ምንድነው? ደቡብ አፍሪካ ጋር የዚህ ወረርሽኝ ሁኔታ ከመላቀቅ በተወሰነ መልኩ ጥሩ መሻሻል አለ ነው የሚለው። ሁለተኛ እንግዲህ ሰሜን አፍሪካ ነው። ሰሜን አፍሪካ እንግዲህ 102 ሚሊዮን የሚሆኑ ግለሰቦች ደግሞ ከአጠቃላይ ከሀገሪቱ 30% የሚሆነው ግብፅ፣ ሊቢያ፣ አልጄሪያ፣ ቱኒዚያ ተመሳሳይ ሀገሮች አሉ። መካከለኛው የሚባለው አፍሪካ አንጻራዊ በሆነመልኩ ዝቅተኛ ነው ስርጭት ያለው። ምስራቅ አፍሪካን ስንመለከት በተለይ ኢትዮጵያና ኬንያ ተነጻጻሪ በሆነ መልኩ የዚህ ምስራቅ አፍሪካ ከፍተኛ የሆነ የወረርሽኝ ክስተት የተከሰተባቸው ናቸው። ኢትዮጵያ ወደ 180,000 የሚሆኑ ኬዞች እስካሁን ሪፖርት ተደርጓል። ይህ ማለት እንግዲህ አጠቃላይ ከምስራቅ አፍሪካ ካለው 40% የሚሸፍ ይላል። እንግዲህ ከዚህ ጋር ከተያያዘ ኢትዮጵያ ውስጥ ወደ 2.5 የሚሆኑ ግለሰቦች ተጠቂዎች ተዳርጓል።
በቅርብ ጊዜያት ወዲህ ለወረርሽኙ መበራከት ምክንያት ሊሆኑ የሚችሉ ነጥቦችን ዶክተር ሙልቀን ጠቁመዋል።
አንደኛው እንግዲህ ምክንያት ከዚህ ከሴክተሮች ከመከፈታቸው ጋር ተያይዞ ከፍተኛ የሆነ እንቅስቃሴ እንዳለ የሚነገረው በተለይ ትራንስፖርት ሴክተሩ፣ የትምህርት ሴክተሩ፣ እነዚህ ሴክተሮች ከፍተኛ እንቅስቃሴ ጋር በመኖሩ ጋር ተያይዞ የዚህ ወረርሽኝ አንዱ እንግዲህ የመስፋፋት ምክንያት ናቸው ተብሎ ይጠቀሳል። በተለይ ትምህርት ሴክተር ስንመለከተው በኢትዮጵያ እንኳን በተጨባጭ ሁኔታ ወደ 26 ሚሊዮን የሚሆኑ ተማሪዎች ትምህርት ያቋረጡበት ሁኔታ ነው የነበረው። ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የትምህርቱ ሴክተር እንቅስቃሴ ይኖራል። ትምህርቶችን ሲከፈቱ በተለይ ወደ ታችኛው እርከን አካባቢ ትምህርት ጋር ስንሄድ ህጻናቶች ብዛን የበሽታ ምልክት የማይታይባቸው ወይም መጠነኛ የሆኑ የበሽታ ምልክት የሚታይባቸው በኋላ ኋላ ግን ኖርማል ወደ ቤተሰቦቻቸው በሚመለሱበት ሰዓት ላይ ምናልባት እንግዲህ አንዱ የወረርሽኙ ምንጭ ይሆናል ብሎ እንግዲህ በተወሰነ መልኩ ይከፈታል። ሁለተኛው ከፍተኛ የሆነ የማህበረሰብ መዘናጋት አለ። ሌላ በሶስተኛነት ደረጃ ምናልባት ቁጥሩ ቀላል ያለው ግለሰብ ህብረተሰብ እንግዲህ ኦልሞስት በዚህ በሽታ ፈረንጅ እንዳለበት ሁኔታ ነው ያለው። እንግዲህ ተማሩ እንደሚባል ህብረተሰብ የአፍና የፊት መሸፈኛ ጭንብሎችን ላለማድረግ በሌሎቹ እንዳያገዱ ምክንያት ከመሆናቸው ተያይዞ እንደ ምክንያት የሚገለጽበት ሁኔታ ነው ያለው።
አንዳንድ የአፍሪካ ሀገሮች ባደረጉት ጥናት መሰረት የአንዳንድ የኮሮና ቫይረስ ዝርያዎች መከሰትም አስተዋጽኦ ሊኖረው እንደሚችል ዶክተር ሙሉወርቅ ገልጸዋል።
ምናልባት አንዳንድ አፍሪካ ሀገሮች እንኳን አዲሱ የኮቪድ ዝርያ ስርጭት በተመለከተ ጥናት አጠንተዋል። እዚህ የአዲስ የሆኑ የኮቪድ ዝርያ ስርጭት ምክንያቱም አሁን አፍሪካ ውስጥ እየተባባሰ ለመጣው የኮሮና በሽታ እንደ ምክንያትም ሊገለጽ ነው ይችላል። ሌላው አምስተኛ ላይ እንግዲህ እንደምታውቀው አንችም በተለይ ላለፉት ከመስከረም ጀምሮ እስከ ጥር ድረስ ከፍተኛ የሆነ የበዓላቶች ዝርዝር ያለበት ነው። ከፈረንጆችም ጋር ተያይዞ፣ ከክሪስማስ ጋር ተያይዞ በእኛ ሀገር በተጨባጭ ሁኔታ ሰርግ ወቅቶችን ብዙ ጊዜ የሚከበሩ ከዚህ ጋር ተያይዞ ነው። እዚህ ጋር ተያይዞ የከፍት እንቅስቃሴ አለ። እነዚህ ጥንቃቄ ተግባራቶችን ከማጓደል ጋር ተያይዞ እነዚህም በዓላቶች ቀን እንደ ምክንያት የሚጠቀሱበት አለ። በፈረንጆችም ክርስማስን ተያይዞ ሌሎች በዓላቶች፣ ሌላው ምናልባት ማስታኞች ሀገሮች ጋር የሚታገል በአጠቃላይ ሀገሮች የኮቪድ 19 እቅድን የመቆጣጠር ነው የመከላከል መመሪያን ደንቦችን የማስፈጸም ብቃት መዳከም፣ ከቀን ወደ ቀን መቀነስ፣ ተናብን ተባብሮ በሴክተሮች መካከል አለመስራት በአንዳንድ ደረጃ የሚባሉ
የኮቪድ 19 መዛመት በኢኮኖሚና በፖለቲካ ላይ ካደረሰው ተጽዕኖ ሌላ በማህበረሰባዊ ካደረሳቸው በደሎች ጾታዊ ጥቃቶችንም እንደሚያካትት ከተለያዩ ሀገሮች የሚቀርቡ ዘገባዎች ሲጠቅሱ ቆይተዋል። የቫይረሱን መዛመት ለመገደብ ሲባል በተደረገው የእንቅስቃሴ ገደብ ምክንያት በቤት አካባቢ የመወሰኑ ሁኔታ ሴቶችን ለወሲብ ጥቃት ስለማጋለጡ ዶክተር ሙልቀን ዮሐንስም አብራርተዋል።
በተወሰነ ምክንያት አንዳንድ ሀገሮች ላይ የጾታዊ ጥቃቶች ለመከሰት ምክንያት ሆኗል። በዓለም አቀፍም ደረጃ በአህጉርም ደረጃ የወጡ ሪፖርቶች ነበሩ። ይህን ማስተባበል አይቻልም። ስለዚህ አስገድዶ መድፈር እስከ ሌሎቹ ወሲባዊ ትንኮሳዎች እና ሌሎች ሀውስሆልድ ዶሜስቲክ የሆኑ ቫዮለንሶች የነበሩበት ሁኔታ ነው። እንደማንዱ እንግዲህ ማህበራዊ ቀስ
የኮቪድ-19 ክትባት መድኃኒት በአሁኑ ወቅት አፍሪካ ሀገሮችን መግባት መጀመሩ የሚታወቅ ነው። በኢትዮጵያ የጤና ጥበቃ ሚኒስቴር የኮቪድ-19 ክትባት መድኃኒት ብሔራዊ አስተባባሪ የሆኑት ዶክተር ሙልቀን ዮሐንስ ክትባቱ በአፍሪካ ሀገሮች የሚሰራጨው እንዴት እንደሆነ ያብራራሉ።
ኮቪድ-19 ክትባትን በተመለከተ አሁን በዓለም አቀፍ ደረጃ ላይ ይህን ክትባት ለማሰራጨት ኦልሬዲ በዓለም አቀፍ የተቋቋመ ትስስር አለ። ይህ እንግዲህ ኮቫክስ መጀመሪያ ሲቋቋም ዓላማ ነበረው። አንዱ ዓላማ እንግዲህ ፍትሐዊ የሆነ ክትባት ክፍፍል በሀገሮች መካከል እንዲኖር እንግዲህ ዓለም ጤና ድርጅት የሚሰቋቁሙት በኮቫክስ አማካኝነት ተመጣጣኝ የሆነ ዋጋ ሲኖር ለማስቻል ማደራደር፣ አጠቃላይ የክትባቱን ዋጋ በተቻለ መጠን እንዳይኖር ከፍተኛ እንዲሆን የማድረግም ዓላማ የነበረው ነው። ሌላውና ሶስተኛው ዓላማ የነበረው ሆነ በተቻለ መጠን ሀብታም ሀገሮች በገንዘብ ብዛት በሁለት ጊዜ ድርድር በማድረግ በሀገራቸውና ክትባቱ በሚያመርቱ ሀገሮች ክትባቱን በተወሰነ መልኩ እንዳይወስዱ፣ ሌሎች ታዳጊ ሀገሮችን እንዳይበክሉ በሚል የተቋቋመ በዋናነት እነዚህ ናቸው ሶስቱ ዓላማዎች። እርግጥ ሌሎች ዓላማዎች አሉ። ከዚህ ጋር ተያይዞ በምርምር ላይ ያሉትን ክትባቶችን ደግሞ አስፈላጊውን ድጋፍ በመስጠት ቶሎ ለጥቅም የሚውሉበትን ዓላማን በማመቻቸት ደረጃ አንዱ አራተኛ ዓላማ ተደርጎ የሚወሰድ ነው።
አድማጮች፣ የክትባቱን መድኃኒት አፈጻጸም በሚመለከት በመጪው ሰኞ እናቀርባለን፣ የመጨረሻው ክፍል ይሆናል። እስከዛው ግን በደህና ቆዩን።
አዳነችና እንግዳዋን እናመሰግናለን። አሁን ተከታዩ የሰኞ ምሽት ስፖርት ነው። ሀብታሙ ስዩም በስፖርት ዝግጅቱ ለጥቂት ደቂቃዎች አብሯችሁ ይቆያል።
የኢትዮጵያ ብሔራዊ ቡድን ካሜሩን ያውንድ ላይ በሚቀጥለው ዓመት በሚደረገው የአፍሪካ ዋንጫ ላይ ለመሳተፍ ወሳኝ እንደሆነ የተነገረለትን ጨዋታ የፊታችን ረቡዕ ያከናውናል። በምድብ ኬ ምድቡን ከምትመራው አይቬሪ ኮስት፣ ሁለተኛ ደረጃ ላይ ከምትገኘው ማዳጋስካርና መጨረሻ ደረጃ ላይ ከምትገኘው ኒጀር ጋር የተመደበው የኢትዮጵያ ብሔራዊ ቡድን ተፎካካሪው የማዳጋስካር ብሔራዊ ቡድን ነው። ኢትዮጵያ በምድቡ ውስጥ ባደረገቻቸው ጨዋታዎች ድልና ሽንፈትን ስታስመዘግብ ሰንብታለች። በህዳር ወር 2019 የጎርጎሳውያኑ ዘመን አይቬሪ ኮስትን 2-1 ባህር ዳር ላይ አሸንፋለች። ኒጀር ኒያሚ ላይ ደግሞ 1-0 ተሸንፋ በመልሱ ጨዋታ ባህር ዳር ላይ 3-0 አሸንፋለች። ማዳጋስካር በበኩሏ አቢጃን ላይ በአይቬሪ ኮስት 2-1 ተሸንፋ በመልስ ጨዋታው ቶማሲና ላይ 1-1 አቻ ተለያይታለች። በጎርጎሳውያን አቆጣጠር ህዳር 2019 ሁለቱ ቡድኖች አንታናና ሪቮ ላይ በተገናኙበት ወቅት ማዳጋስካር 1-0 አሸንፋ ነበረ። ረቡዕ ባህር ዳር ላይ የሚደረገው ጨዋታ ኢትዮጵያ ከ9 ዓመታት በኋላ ወደ አፍሪካ ዋንጫ ለመመለስ የምታደርገው ጥረት ወሳኝ ክፍል እንደሆነ እየተነገረለት ነው። የቶኪዮ ኦሎምፒክ አዘጋጆች ከጃፓን ውጭ የሚመጡ ተመልካቾችን እንደማያስተናግዱ አስታውቀዋል። በአራት ዓመት አንድ የሚደረገውን ስፖርታዊ ትዕይንት ለመመልከት ቀድሞ ትኬት የገዙ 600,000 ተመልካቾች ገንዘባቸው እንደሚመለስላቸው ተነግረዋል። ከዚህ በተጨማሪ ፓራ ኦሎምፒክ የሚሰኘው አካል ጉዳተኞች የሚፎካከሩበት ትርኢትን ለመከታተል ትኬት የቆረጡ 30,000 ሰዎችም ገንዘባቸው ይመለሳል ተብሏል። ዛሬ ደግሞ ቀደም ብሎ በወጣው መግለጫ ላይ ከተመልካቾች በተጨማሪ አስፈላጊነታቸው ከሚታመንባቸው በስተቀር ዓለም አቀፍ በጎ ፈቃደ ኛ ሰራተኞችን ጃፓን እንደማትቀበል ይፋ አድርጋለች። በኮሮና ቫይረስ ስርጭት ስጋት ምክንያት ገደቦችን ያከታተለችው ጃፓን የተወዳዳሪ ቤተሰቦችም ውድድሮችን እንዳይታደሙ ልትከለክል እንደምትችል እየተነገረ እንደሆነ ሮይተርስ ዘግቧል። የዓለም አቀፉ አትሌቲክስ ተቋም ፕሬዚደንት ሴባስቲያን ኮው አትሌቲክስ በድህረ ኮቪድ-19 ዓለም የጤና ውጥንቅጥን በመቅረፍ ረገድ ትልቅ ሚና እንደሚኖረው አስታውቀዋል። ተቋማቸው ስፖርታዊ ኃላፊነቱን ለመወጣት እየተዘጋጀ መሆኑንም ለሮይተርስ ተናግረዋል። ወደ 50% የሚሆነው የአብዛኛው ሀገራት ሕዝብ በአሁኑ ሰዓት የአካል እንቅስቃሴ እንደማያደርግ የጠቆሙት ኮው ይህም በዓለም ምጣኔ ሀብት ላይ የወደቀ ትልቅ ጫና መሆኑን ተናግረዋል። አትሌቲክስ ማህበራዊና ምጣኔ ሀብታዊ ድቀት የደረሰባቸውን ማህበረሰቦች በመርዳት ረገድ የላቀ ሚና እንደሚኖረው አጽንኦት ሰጥተዋል። የሁሉን አትሌቶች ተሳትፎም ጠይቀዋል።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።